በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወስልጣን። የተከበራችሁ በአሜሪካና በአውሮፓ በእስያና በኢትዮጵያ በጠቅላላውም በዓለም ውስጥ ተሰራጭታችሁ የምትገኙ የክርስትና እምነት ተከታዮች እንኳን ለ2002 ዓመተ ምሕረት የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ትንሣኤ አደረሳችሁ አደረሰን። ወተንሣ እግዚአብሔር ከመ ዘንቃ እምንዋም። እግዚአብሔር የተኛ ሰው ከእንቅልፉ እንደሚነሳ እንደሚነቃ አምላካችን እግዚአብሔርም ከሙታን ተለይቶ ተነሳ። ወተንሥአ እግዚአብሔር ከመ ዘንቃ እምንዋም ወከመ ኃያል ወይዳገ ወይን። የወይን ስካርም እንደ ተወው ሰው እንደዚሁ ከሙታን ተለይቶ ተነሳ። ወቀተለ ጸሮ በዲሪሁ ጠላቶቹንም በኋላው ጣላቸው ወይም ገደላቸው ማለት በአዳምና በአዳም ልጆቹ ለአዳምና ለአዳም ልጆች ፈረደላቸው፣ ፍትህ ሰጣቸው። ከእስራት የመፈታት ከሞት ወደ ህይወት የማለፍ ፍርድ ፈረደላቸው። በአጋንንት በሰይጣን በዲያብሎስ ፈረደባቸው ፈረደበት። በአጋንንት ፈረደባቸው ማለት ነው። የፋሲካ በዓል ወይም ትንሣኤ በዓል ፋሲካ የነጻነት የድህነት ቀን ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስን በዓለ ትንሣኤ ስናከብር ታላቅ ደስታ ይሰማናል። ከውድቀታችን የተነሳንበት በመሆኑ ከሞት ወደ ህይወት የተሸጋገርንበት በመሆኑ ከጨለማ ወደ ብርሃን የወጣንበት በመሆኑ ከሲኦል ወደ ገነት የተሸጋገርንበትና የወጣንበት ቀን በመሆኑ በዚህ ምክንያት የነጻነት ቀናችን የደስታ ቀናችን በመሆኑ በታላቅ ደስታ እነሆ ክርስቶስ ከሙታን ተለይቶ ተነሳ ብለን በዓሉን በደስታ እናከብራለን። እንግዲህ ትንሣኤ የሚለው ነገር በሚነሳበት ጊዜ አስቀድሞ አንድ ነገር መኖሩን ይጠቁማል። ከትንሣኤ በፊት ሞት አለ ማለት ነው፣ ውድቀት አለ ማለት ነው። መቼም ትንሣኤ ለሞተ ሰው ወይም ደግሞ ለወደቀ ሰው ነው የሚነገርለትና ስለዚህ በዓለ ትንሣኤን ስናከብር አዳምና የአዳም ዘሮች በሙሉ ከሞት የተነሱበት ነው። ሞት በሰው ልጆች ላይ እንዴት እንደመጣ ቅዱስ መጽሐፍ ይነግረናል። አምላካችን እግዚአብሔር ሕያው አምላክ ነው፣ ዘላለማዊ አምላክ ነው። ሞትን አልሰራም፣ ሞትንም አይሰራም። የሰው ልጅም በእሱ አምሳልና አርአያ ሲፈጠር እንደ አምላኩ እንደ እግዚአብሔር ሕያው ሆኖ ለዘላለም ሕያው ሆኖ እንዲኖር ነበረ። ይሁንና አምላካችን እግዚአብሔር የሕግ ባለቤት ነው። ሕግን የሰራ ሕግንም ለሰው ልጅ የሰጠ አሁንም የሚሰጥ በመሆኑ የሕግ ባለቤት የሆነው አምላካችን እግዚአብሔር በእሱ አምሳልና አርአያ ለፈጠረው ለሰው ልጅ የሰው ልጅ በሕጉ በስርዓቱ ጸንቶ ይኖር ዘንድ ከሕግ ባለቤት ከአምላኩ ከእግዚአብሔር ጋራም አብሮ ይጓዝ ዘንድ ለመጓዝ እንዲያመቸው ሕግ ሰርቶለታል። ስርዓት ደንግጎለት በዚህ ግባ፣ በዚህ ውጣ፣ በዚህ ኑር፣ ይህንን አድርግ፣ ይህንን አታድርግ ብሎ አምላካችን እግዚአብሔር በቅዱስ መጽሐፍ ለሰው ልጅ ሕግ እንደሰጠ ቅዱስ መጽሐፍ ይነግረናል። ከዚህ ዛፍ እየበላችሁ እንደሆነ ሞትን ትሞታላችሁ። ኦሪት ዘፍጥረት ምዕራፍ 2 ቁጥር 17 የሰው ልጅ እንዳይሞት ከሕጉ ውጪ እንዳይሆን ከሥርዓቱ ውጪ እንዳይሆን እንዳይሞት አምላካችን እግዚአብሔር ሕግ ሰጥቶታል። ነገር ግን የሰው ልጅ ከሱ በፊት አስቀድሞ የተፈጠረው ጠላት ስላለበት ከመላእክት ወገን የነበረው ነገር ግን ክዶ የወደቀውና ሰዎችንም እየጣለ የሚያኖር እሱ እንደወደቀ ሰዎችም እንዲወድቁ የሚመኝ የሚፈልግ ሰይጣን ዲያብሎስ የሰው ልጅ አሳሳተው። ስለዚህ የተከለከለውን እንዲበላ አደረገው። በዚህ ምክንያት ሞት በዓለም ወደ ዓለም ገባ ይላል ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች በጻፈው ምዕራፍ 5 ቁጥር 12 ላይ በአዳም በደል ምክንያት ሞት ወደ ዓለም እንደገባ ሐዋርያው ይናገራል። በአዳም ኃጢአት በደል ሕግ መሻር ወደ ዓለም የገባው ሞት ኃጢአት። በዚህ ምክንያት አዳም ባመጣው እና በሰራው ኃጢአት ሞት ከአዳም ጀምሮ እስከ ሙሴ ድረስ የበደሉትንም ያልበደሉትንም ሞት ገዛቸው ይላል። ያ ማለት አዳም ሞተ ሲባል ወዲያውኑ ሞቶ መቃብር ገባ አበቃለት ማለት አይደለም። እንደ ቅዱስ መጽሐፍ እንደ እግዚአብሔር ቃል አገላለጽ ሞት ማለት ወዲያውኑ በአካለ ስጋ ሞቶ መቃብር ውስጥ መግባት ሳይሆን በቁመና ሳለ ከእግዚአብሔር መለየት ነው። ከእግዚአብሔር አንድነት መውጣት፣ ከእግዚአብሔር መለየት፣ ይሄ ሞት ነው። አዳም ሕገ እግዚአብሔርን ከጣሰ ከስርዓቱ ውጪ በሆነ ጊዜ ራቁቱን መቅረቱን እናስታውሳለን። ባዶውን መሆኑን ከጸጋ እግዚአብሔር መራቆቱን እግዚአብሔር ከሱ እንደተለየ እግዚአብሔር እሱም ከእግዚአብሔር እንደተለየ ሰውና እግዚአብሔር የተለያዩት በኃጢአት በበደል ምክንያት መሆኑን እንገነዘባለን። ስለዚህ ሞት የሚባለው ያ ነው። ሞታ ለነፍስ ርሂቅም እግዚአብሔር ይላሉ አበው። የነፍስ መሞቷ ከእግዚአብሔር መለየቷ ከእግዚአብሔር አንድነት ከስርዓቱ ከሕግ ውጪ መሆን ይሄ ሞት ነው። እንዲህ አይነቱ ሞት ደግሞ የሰው ልጆችን በሁለት መልኩ ሲጎዳ ቆይቷል። ከዛን ጊዜ ጀምሮ የአዳም ዘሮች በሙሉ ሲሞቱ በስጋቸው መቃብር ይገባሉ፣ በነፍሳቸው ሲኦል ገብተው ትንሣኤ የሌለው የዘላለም ሞት እየገፉ ኖረዋል። ዘመኑም 5500 ዘመን ዓመተ ፍዳ ዓመተ ኩነኔ የአዳም ዘሮች የተኮነኑበት ዘመናት፣ በኩነኔ በፍዳ በጨለማ የኖሩበት ዘመን ይባላል። ይሁንና አምላካችን እግዚአብሔር በምሕረቱና በቸርነቱ ለሰው ካለው ፍቅር የተነሳ በእሱ አምሳልና አርአያ የተፈጠረውን የሰው ልጅ ከሞት ለማዳን አምላካችን እግዚአብሔር አዎ ፈቀደ እግዚ ያግእዞ ለአዳም ብለው ሊቃውንተ ቤተ ክርስቲያን እንደምናገሩት እነሆ ጌታ ኢየሱስ ክርስቶስ አዳምን ነጻ ያወጣው ዘንድ ከ5500 ዓመተ ኩነኔ ዓመተ ፍዳ ከጨለማ ወደ ብርሃን ያወጣው ዘንድ ወደደ ፈቀደ ብለው እንደተናገሩት እነሆ እግዚአብሔር ፈቅዶም አልቀረም። እንዴት እንደሚመጣ በነቢያቱ ላይ በረድኤት እያደረ ስላመጣጡ ድንቅ ነገር በዝርዝር አናግረዋል። ሱባኤ አስቆጥረዋል፣ ምሳሌም አስመስሏል። አምላካችን እግዚአብሔር ለአዳምና ለዘሩ በገባለት ቀጠሮ መሰረት የቀጠሮውን ሰዓት ሳያዛንፍ ወይም ሰዓቱን ሳያሳልፍ እነሆ በነቢያቱ ላይ አድሮ ባናገረው መሰረት ሱባኤውንም ባስቆጠረው መሰረት ምሳሌውንም ባስመሰለው መሰረት እነሆ በቀጠሮ ሰዓት ወደ ዓለም መጣ፣ በዓለም ተገኘ። በዓለም ተገኝቶ ሕገ ወንጌልን አስተማረ። እነሆ ሐዋርያው ቅዱስ ጳውሎስ ቀጠሮውን አክብሮ መምጣቱን አስመልክቶ ይናገራል። ገላትያ 4:4 ላይ ወአመ በጽአ እድሜሁ ፈነወ እግዚአብሔር ወልዶ ዋሕደ ወተወልደ እምብእሲት። የቀጠሮ ሰዓት በደረሰ ጊዜ እነሆ እግዚአብሔር አንድ ልጁን ወደ ዓለም ላከ፣ ከሴትም ተወለደ። ተቀዳሚ ተከታይ የሆነ አንድያ ልጁን ወልድ መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጣ። ከእመቤታችን ከቅድስት ድንግል ማርያም ተወልዶ በዓለም ውስጥ እየተመላለሰ የክርስትናን ሕይወት፣ የክርስትናን ስራ፣ ሕግና ስርዓት ሲያስተምር ቆየ። ሕሙማንን ሲፈውስ፣ ሙታንን ሲያነሳ፣ ተአምራት ሲያደርግ ቆየ። እነሆ የመጣበትን የማዳን ስራ ለመጨረስና ለማጠቃለል በዕለተ አርብ በቀራንዮ መስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን አፍሶ እነሆ የአዳም ዘሮችና አዳምና የአዳም ዘሮች ለዘላለም በጨለማ ውስጥ ከነበሩበት ቦታ በነፍሳቸው በዕለተ አርብ ነፍሳቸው ታስራ ወደ ነበረችበት ግዞት ቤት በመሄድ በስጋው በመስቀል ላይ ተሰቅሎ ሳለ በነፍስ ደግሞ ወደ ሲኦል ወርዶ ይላሉ። መለኮት ግን ከሁለቱም ሳይለይ፣ መለኮት ከስጋውም ከነፍስም ሳይለይ አብሮ ወደ ሲኦል ወርዶ ነጻነትን ሰበከላቸው። በጨለማ ውስጥ ያላችሁ ውጡ፣ በእስር ቤት ያላችሁ ውጡ ከዚህ ብሎ አወጀላቸው ይላል። እንግዲህ ሰይጣን ዲያብሎስን ድል አድርጎ ነፍሳትን ነጻ አውጥቶ ወደ ቀደመችቱ ርስት ወደ ገነት እንዲገቡ አድርጓል። በስጋው ደግሞ በሶስተኛው ቀን ከሙታን ተለይቶ በመነሳት መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል እነሆ በገዛ ስልጣኑ ከመቃብር በመነሳት ከሙታን ተለይቶ በመነሳት እነሆ ጌትነቱን አረጋገጠ። ሙስና መቃብርን አጥፍቶ ተነሳ ማለት ነው። ስለዚህ ከዚህ በኋላ የሰው ልጆች አምላካቸውን፣ ፈጣሪያቸውን፣ መድኃኒታቸውን ኢየሱስ ክርስቶስን ተከትለው ይሄዳሉ ማለት ነው። የሙታን በኩር ሆነዋልና እሱ ከሙታን ተለይቶ በመነሳት የመጀመሪያ መድኃኒታችን ኢየሱስ ክርስቶስ ነው። ከዛ በፊት ትንሣኤ ሙታን የሚባል ነገር የለም። ሰዎች በስጋቸው መቃብር ውስጥ ገብቶ ለዘላለም ሲሰቃዩ መኖር ነው። በነፍሳቸው ሲኦል ውስጥ ገብቶ ሲሰቃዩ መኖር ነው። በመርገም ስር ነበሩና መርገመ ስጋ መርገመ ነፍስ ጸንቶባቸው ይኖር ነበር። እነሆ በክርስቶስ ወደዚህ ዓለም መምጣት መርገመ ስጋ መርገመ ነፍስ ተበጣጠሰ፣ ተደመሰሰላቸው። እነሆ ሰዎች በነፍስም በስጋም ከሙታን ተለይተው የሚነሱ ሆነዋል። ከጨለማ ወደ ብርሃን በመሸጋገር ከሞት ወደ ሕይወት በመሸጋገር እነሆ ከመቃብር ባሻገር ሌላ ሕይወት እንዲኖር እግዚአብሔር አደረገ። ስለዚህ ይህ በዓል ለኛ ታላቅ የምስራች ነው። ከሞት ወደ ሕይወት የተሸጋገርንበት ያልነው ያለ ምክንያት አይደለም። ከጨለማ ወደ ብርሃንም የወጣንበት ነው ያልነው የ5500 ዘመን የጨለማ ዘመን ያበቃበትና ያከተተበት ጊዜ መሆኑን እናስታውሳለንና እነሆ የእስራት ዘመን ያበቃበትና ነፍሳት ወደ ቀደመችው እጩ ርስት ከሽፍታው ቀጥሎ ማለት ነው። እነሆ በዕለተ አርብ ለሽፍታው ጌታችን ኢየሱስ ክርስቶስ በተናገረው መሰረት ዛሬውኑ ከእኔ ጋራ ከአዳም ቀድመህ በገነት ትሆናለህ ተብሎ ከዛን ጊዜ ጀምሮ ገነት ለሰው ልጆች ተከፈተ። እነሆ የአዳም ዘሮች በሙሉ ነፍሳቸው ወደ ገነት እንዲገቡ ሆነ ማለት ነው። ስለዚህ አምላካችን እግዚአብሔር ይሄንን ሕይወቱን ሰጥቶ ነው ይሄንን ያደረገልን። በቀላሉ አይደለም። እስከ ሞት ስለወደደን በመስቀል ላይ ስጋውን ቆርሶ ደሙን አፍሶ ስለኛ ሞቶ መከራችንን እሱ ተቀብሎ የሰውን በደል በራሱ ላይ አድርጎ እኛ ባጠፋን እሱ ተገርፎ አክሊለ እሾህ በራሱ ላይ ተደፍቶበት መስቀሉን እየተሸከመ እየወደቀ እየተነሳ እየተንገላታ በምስማር እየተቸነከረ በጦር እየተወጋ የሰውን በደል በራሱ ላይ አድርጎ እነሆ በሱ ቁስል እኛ ተፈወስን ተብሎ እንደተነገረው መከራ ተቀብሎ ሞቶልን እሱ ሞቶ ሞታችንን ደምስሶ ሕይወቱን ዘላለማዊ ሕይወቱን ሰጥቶናል። ይህ በአዲስ ተፈጥሮ ፈጥሮናል ማለት ነው። ስለዚህ ትንሣኤ ማለት ፋሲካ ማለት በአዲስ ተፈጥሮ የተፈጠርንበት በጥንተ ተፈጥሮ ያይደለ በጥንተ ተፈጥሮ ቀደም ሲል እኛን የፈጠረበት አሁን ደግሞ በአዲስ ተፈጥሮ ከሞት ወደ ሕይወት እኛን ያነሳበትና እንደ አዲስ እኛን ለሕይወት ያበቃበት ጉዞ በመሆኑ በዚህ ምክንያት ይህንን በዓል ስናከብር ታላቅ ደስታ ይሰማናል። ዲያብሎስ እንደተሻረ፣ የሰው ልጅ እንደከበረ ያረጋገጥንበት ቀን ስለሆነ ነው። ስለዚህ ይህንን በዓል ስናከብር አምላካችን እግዚአብሔር እኛን ደካሞች ለማንሳት፣ እኛን ሙታንን ለማስነሳት፣ እኛን ከተቀበርንበት መቃብር ለማውጣት እኛን ወዶ ወደ እኛ ያደረገውን ጉዞ አስታውሰን እነሆ ይህ በዓል የነጻነትና የደስታ ቀን መሆኑን አውቀን ሁላችንም አምላካችን እግዚአብሔር እኛን እንደወደደን እኛም እርስ በርሳችን በመዋደድ በመፋቀር ወገኖቻችንን በመርዳት በመውደድ አብሮ በመብላት በመጠጣት የሌላውን ችግር የራሳችን በማድረግ አምላካችን እግዚአብሔር የእኛን ችግር የእኛን መከራ በራሱ ላይ እንዳደረገ እኛም የእሱ ተከታዮች የሆን ሁላችንም ክርስቲያኖች የሌላውን የወንድማችንን መከራ በራሳችን ላይ በማድረግ እርስ በርሳችን በመፈቃቀር እና በመፈቃቀድ በዓሉን ያከበርን እንደሆነ በእውነቱ በዓሉ ትርጉም ሊኖረው ይችላል። በዓሉ የፍቅር በዓል መሆን አለበት። ክርስቶስ እኛን እንደወደደን እኛም እርስ በርሳችን እንድንዋደድ አዞናል። የምትወዱኝ ከሆነ የምታፈቅሩኝ ከሆነ ትእዛዜን ጠብቁ። ትእዛዜም ይቺ ናት፣ እርስ በርሳችሁ ትፋቀሩ ዘንድ ነው ብሎ ይህንኑን በተግባር አሳይቶናል። በትህትና የተማሪዎቹን እግር በማጠብ እኔ እንዳደረግኩላችሁ እንደዚሁ እናንተም ለሌሎቻችሁ አድርጉ በማለት ይህንን ሁሉ ካደረገ በኋላ ከእኔ ተማሩ ብሎ በሕገ ወንጌሉም በማስቀመጥ ሁሉንም ነገር ትህትናውንም እርስ በርስ መፋቀሩንም መረዳዳቱንም አንዱ ለሌላው ተላልፎ መሞቱንም ሁሉንም ነገር ከእሱ እንድንማር አርአያ ምሳሌ ሆኖን አልፏል ማለት ነው። ስለዚህ ይህንን በዓል ስናከብር ይህንን ሁሉ አስታውሰን በዚህ መልክ በዓሉን ያከበርን እንደሆነ ይልቁንም ደግሞ በዓሉን ፍጹም እና ታላቅ የሚያደርገው በቀራንዮ ተራራ ላይ የተዘጋጀው ድግስ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ወይም ደግሞ ፋሲካችን ክርስቶስ ታርዷልና ብሎ ሐዋርያ ቅዱስ ጳውሎስ እንደተናገረ እነሆ ለ55 ቀናት ስንጾም ቆይተን በበሬና በፍየል ጾሙን መፍታት ሳይሆን በቀራንዮ ተራራ ላይ የተደገሰውን ድግስ ከስጋው መብላት ከደሙ በመጠጣት የዘላለምን ሕይወት የምናገኝበትን ይህንን ድግስ ከድግሱ መቋደስ እንዳለብን ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ በተናገረው መሰረት ከእሱ ጋር የሚያዋሂደን አንድ የሚያደርገን የዘላለምንም ሕይወት የሚሰጠን እሱ በመሆኑ ከተዘጋጀውና ከተደገሰልን ከቀራንዮው ድግስ መካፈል ይገባናል። ይህንን ያደረግን እንደሆነ እውነተኞች የእግዚአብሔር ልጆች መሆናችን ፍቅራችንም የሚገለጠው በዚህ ነው። ስለዚህ ይህንን ለማድረግ የአምላካችን እግዚአብሔር አእምሮውን፣ ማስተዋሉን፣ ጽንዓቱን፣ ብርታቱን እንዲሰጠን ቅዱስ ፈቃዱ ይሁንልን። እንኳን ለ2002 ዓመተ ምሕረት በዓለ ትንሣኤ አደረሳችሁ እላለሁ። በዓሉ የሰላም የፍቅር የአንድነት በዓል እንዲሆንላችሁ እመኛለሁ። ሰሜን አሜሪካ የምዕራብ ስቴቶችና ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ አባ ኤዎስጣቴዎስ እግዚአብሔር ከሁላችን ጋር ይሁን።